ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በየማረሚያው ቤት የአገርንም ግዳጅ ለመወጣት በጦር ሜዳ ተሰልፋችሁ ያላችሁትን እንዲሁም ደግሞ ታማችሁ ባልጋ ላይ ተኝታችሁ ይህንን ራዲዮ ዝግጅት ለማዳመጥ የቀረባችሁትን ታላላቆችና ታናናሾች እግዚአብሔር አምላካችን ለእያንዳንዳችን ለሁላችንም ማለቴ ነው ቋንቋ አለውና በዚህ ሰዓት በጌታ መንፈስ ቅዱስ አስተማሪነት ከመጽሐፈ ሩት ሊያስተምረን ደግሞ ሁላችንንም በራዲዮናችን ዙሪያ ሰብስቦናል። እግዚአብሔር ታላቅ ነው። እንደምን አመሻችሁ ወገኖቼ። ዛሬ የምንመለከተው ከመጽሐፈ ሩት ምዕራፍ 2 ቁጥር 17 እስከ ምዕራፍ 3 ቁጥር 3 ድረስ ያለውን ይሆናል። እስቲ በጥንት ዝማሬ ጌታችንን እያሞጋገስን እንዲህ ያለ ዝግጅታችንን እንጀምር።
አምላካችን ጠያችን የነፍሳችን ዝማሬ ዝም የልባችን ያማተና ለጌታችን ክብር ሰጠነዋ
እናመሻችሁ ክብራን አድማጮቻችን። በዛሬው ምሽት ክፍለ ጊዜያችን ደግሞ ትላንትና ካቆምንበት ስፍራ ጀምረን የሩትን መጽሐፍ ጥናታችንን እንቀጥላለን። በትላንትናው ምሽት ክፍለ ጊዜ ጥናታችን ሩት በቦዔዝ እርሻ ውስጥ ሞገስን እንዳገኘች፣ ቦዔዝም ደግሞ በፍቅሯ ተጠምዶ መውደቁን፣ ላጫጆቹም በእሷ በመትቃርምበት ጊዜ እንድትቃርምና ማንም እንዳይናገራት ፈቃድ መስጠቱን ተመልክተናል። ወደ መጨረሻም ላይ ደግሞ ላጫጆቹ እንዲህ አላቸው፣ እናንተ ማታሳፍሯት ደግሞ ከነዶ አስቀርታችሁ ተውላት፣ እርሷም ትቃርም አትውቀሷትም ብሎ አዘዛቸው። ይህንም በሚመስል ሁኔታ የባዕድ ምድር ሴት በዚህ በቤተልሔም በቦዔዝ እርሻ ውስጥ ሞገስን አገኘች፣ የምትወደድ ሆነች። እስቲ ወደ ጥናታችን ከማለፋችን አስቀድሞ እንጸልይ። እግዚአብሔር አምላካችን ሆይ በሩት ሕይወት ውስጥ የኛን ሕይወት መመልከት እንድንችል በዚያም ደግሞ ማንነታችንን ማግኘት እንድንችል በዚህች ምሽት እንድትናገረን እንለምናሃለን። እግዚአብሔር አባታችንና አምላካችን ሆይ የተጻፈው ሁሉ ለትምህርታችን ተጽፏልና ይህንን የሚረዳ ልብን እግዚአብሔር ሆይ ስጠን። ለትምህርት እግዚአብሔር ሆይ እንደሚገባ ለመማርም ደግሞ እንደቀረበ እንደ ትጉ ተማሪ መንፈስ ቅዱስን ተማምነን በፊት አለንና እባክህ እግዚአብሔር አምላካችን ሆይ ድካማችንን ሳትመለከት ወደኛ ቀርበ እንድትናገረን እንለምናሃለን። ጊዜውንና ሰዓቱን ሁሉ ባርክልን። ስለ ዘላለማዊና ስለ ኃያሉ ስምህ ስትል ስማን፣ አሜን። አድማጮች አሁን ቦኤዝ የሚያስፈልጋትንና የሚገባትን ሁሉ አድርጉላት ካጫጆቹ በኋላ ትሂድ ብሎ መናገሩን እናስታውሳለን። እስቲ ከዚህ በመከተል የዛሬውን ትምርታችንን ጀምራለንና መጽሐፍ ቅዱሶቻችሁን ቶሎ ገለጥ ገለጥ አድርጋችሁ ሩት ምዕራፍ 2 ቁጥር 17 አውጡ። መጽሐፈ ሩት ምዕራፍ 2 ቁጥር 17 ተመልከቱ። እንዲህ ይላል፣ እርሻውም ውስጥ እስከ ማታ ድረስ ቃረመች፣ የቃረመችውንም ወቃችው፣ አንድ የኢፍ መስፈሪያ ያህልም ገብስ ሆነ ይላል። አንድ የኢፍ መስፈሪያ ማለት 20 ኪሎ የሚጠጋ ነበር። አስተዋላችሁ? አንድ የኢፍ መስፈሪያ ማለት ወደ 20 ኪሎ ግራም የሚጠጋ ነው። ለዚህ ቀን ድካሟ ይህ ያገኘችው ገብስ አስደሳች ነበር፣ በተለይ ለዚህ ታናሽ መበለት ለሆነች ሴት ማለት ነው። አለፍ ብላችሁ ቁጥር 18 እና 19ን ተመልከቱ። ሩት ይህንን ያህል እህል ይዛ በመጣች ወቅት ኑኃሚን፣ የኔ ልጅ ይህንን ያህል ብዛት ያለው እህል ካየው ቆየው፣ ለመሆኑ ከየት ይሆን ያመጣሽው በማለት ጠየቀቻት። ሩትም ለኑኃሚን ጠቅላላ ታሪኩን ሁሉ አጫወተቻት። ሩትም እስከዚህ ሰዓት ድረስ ቦኤዝ ማን እንደሆነ ምንም የምታውቀው ነገር አልነበራትም ነበር። ነገር ግን ኑኃሚን ሁሉን ነገር ነገረቻት። ቁጥር 20ን ወረድ ብላችሁ ተመልከቱ። ስለ ዕብራውያን ሁለተኛ ሕግ ስለሆነው ዘመድን ስለመበጀትና ከዚህ ሕግ ጋር ስለተያዘው ነገር የምናውቀው አንዳች ነገር የለንም። ቁጥር 20ን በኋላ ተመልከቱ ብያለሁ። ነገር ግን ሕዝቦቹን መንከባከብ የእግዚአብሔር ስጦታ ስለሆነ እንደምትመለከቱት እግዚአብሔር ሕግ ለሰዎችና ለሚኖሩባት መሬት ሰጠ። የሙሴ ሕግ ለዚያ ሕዝብና ለዚያ ምድር የሚያስደንቅን ጥበብ የሰጠ ነበር። ሩት ወደ ትክክለኛው ማሳ ሄደች። የዚህ ማሳ ባለቤት ደግሞ በቅርብ ከሟቿ ባሏ ጋር የሚዛመድ ሰው ነበር። በዚህ አይነት ነው በሩት መጽሐፍ ዘመድን እንዴት መበጀት እንደሚቻል የምናየው። ብዙ ጊዜ የሙሴ ሕግ በእስራኤል ሲሰራ እንመለከትም። ነገር ግን ይቺ ትንሽ መጽሐፍ ማለትም የሩት መጽሐፍ ስለ ዘመድ መበጀት የምትሰጠን ትንሽ ፍንጭ አላት። እንዲሁም ስለ ሌሎች ሁለት ሕጎች አስቀድሞ እንደገለጽ ነው ለእኛ እንግዳ ስለሆኑ ጉዳዮች በመጠኑም ቢሆን የሚነግረን ነገር አለው ይህ መጽሐፍ። አንደኛው እግዚአብሔር ለድሆች የሚያደርገውን ጥንቃቄ ነው። እግዚአብሔር ድሆችን ወደ እርሻው ሄደው እንዲቃርሙ ሲፈቅድ፣ ለእርሻው ባለቤቶች ደግሞ ለድሆች የሚሆን ነገር እንዲተውላቸውና ሲያጭዱ የተውትን ወይም ሲሰበስቡ የጣሉትን ተመልሶ እንዳይሰበስቡ ያዘዘው ትእዛዝ እጅግ የሚያስደንቅ ትእዛዝ ነበር። በዚህም መንገድ ለድሆች የሚተርፍ ብዙ ነገር ነበር። አሁን በሩት ታሪክ ውስጥ የምንመለከተው ነገር ዘመድን ስለመበጀት ነው። በዘሌዋውያን ምዕራፍ 25 ስለዚህ ሁኔታ የተገለጸ አለ። ይህም በሶስት የተለያዩ መንገዶች ተግባራዊ እንደሚሆን ነው። አንደኛው ከመሬት ጋር በተያያዘ ሁኔታ ይገልጻል። ሁለተኛ ከግለሰቦች ሁኔታ ጋር ተያይዞ ይገለጻል። ሶስተኛ ከመበለቶች ሁኔታ ጋር ተያይዞ ይቀርባል ወይም ደሞ ይገለጻል። አሁን የቦኤዝ የመበጀት ሁኔታ የተያዘው ከኑኃሚን ባል ጋር ነው። ልባላችሁ፣ የቦኤዝ የመበጀት ሁኔታ የተያዘው ከኑኃሚን ባል ጋር ነው። ይህ የኑኃሚን ባል ስሙ ቦኤዝ ነው። ያም ማለት እግዚአብሔር ንጉሴ ማለት ነው። ቦኤዝ ማለት እግዚአብሔር ንጉሴ ነው ማለት ነው። የቦኤዝ አባትና ያቤሜሌክ አባት ወንድማማቾች በመሆናቸው ዘመዳማቾች ናቸው። ስለዚህም ቦኤዝ የሩት የመጀመሪያ ባል ዘመድ ሲሆን ኑኃሚን ለሩት ቦኤዝ ሊቤዥ የሚችል የቅርብ ዘመድ መሆኑን ለዚህ ነበር ደጋግማ የነገረቻት። ዘሌዋውያን ምዕራፍ 25 ከቁጥር 23 እስከ 4 ያለውን ደግሞ በኋላ ተመልከቱ። ዘሌዋውያን 25 ከቁጥር 23 ቁጥር 24 ቁጥር 25ንም ጨምራችሁ ተመልከቱ። ወዳጆቼ ዘመድን የመበጀት ሕግ የሚያሳየው የጌታ ኢየሱስ ክርስቶስን ስዕል ነው። እርሱ እኛን የሚበጅ ዘመዳችን ነው። ስለዚህም ነው የአዲስ ኪዳን መጻሕፍት መታረቂያ ከመስጠት ይልቅ ስለመበጀት ብዙ ቦታ የሚናገረው። መታረቂያ መስጠት የሚያሳየው ኃጢአትን መሸፈንን ብቻ ነው። ነገር ግን መበጀት ማለት ወገኖች ሆይ ለአንድ ሰው ዕዳ ዋጋን በመክፈል ከዳው ነጻ ማውጣት ማለት ነው። ክርስቶስ የሞተው ሰዎችን ብቻ ነጻ ለማውጣት ሳይሆን የኛንም ምድር ነጻ ሊያወጣ ነው። እኔና እናንተ በምድር ላይ በሰላም እንድንኖር አንድ ቀን ምድርን ከዚህ ክፋታና እርኩሰቷ ነጻ በማውጣት አዲስ ሰማይና አዲስ ምድርን ይሰጠናል። ይህም ደግሞ ጌታ ከሚበጃቸው ውስጥ አንዱ ነው። ዘመድን ስለመበጀት መጽሐፍ ቅዱስ ብቸኛው ምሳሌ አድርጎ የሚሰጠን ቦዔዝን ነው። ይህም የመበጀትን ፍቅር ይገልጻል። ሩት ሊበጃቸው ከሚችሉት ሰዎች መካከል ቦዔዝ ቢሆንም ያንን ያህል መንገድ ሄዶ ሩትን ለመበጀት አልወደደም። ሌላ ከቦዔዝ የተሻለ የሩትን የመጀመሪያ ባል የሚዛመድ የቅርብ ሰው ነበር። ይህ ሰው ለመበጀት ጥሩ ዕድል ነበረው፣ ነገር ግን አልተጠቀመበትም። ለሩትም ምንም ግድ አልነበረም። ቦዔዝ ግን ይህችን ሴት አፍቅሯታል። ልዩነት ያመጣው ይህ ነበር። አሁን እግዚአብሔር ባይበጀን ኖሮ የጠፋን ኃጢአተኞች እንሆን ነበር። እርሱ ባይበጀንም እንኳ አሁንም ቢሆን መልካምና ቅዱስ አምላክ ነው፣ ይወደናልም። እንደምትመለከቱት በመበጀት የመጣ ደህንነት ራሱን የቻለ የፍቅር ታሪክ ነው። በሞዓባዊቷ ሴት በእስራኤል ምድር ስለ ቦዔዝ በቀላል ቋንቋ የተገለጸውን እንሰማለን። ሩት ምዕራፍ 2 ከቁጥር 21 እስከ 23 ያለውን ስፍራ ተመልከቱ። ሩት ምዕራፍ 2 ከቁጥር 21 እስከ 23 ያለውን አለፍ ብላችሁ ተመልከቱ። ሩት በርሻው ቦታ እየቃረመች ለስድስት ሳምንታት ቆየች። ለስድስት ሳምንታት ዘወትር ከሰዓት በኋላ ወደ ቤተልሔም ሲመጡ ማየት ትችሉ ነበር። የጥበብ ሰዎች ፈጽሞ አልነበሩም፣ እረኞችም አልነበሩም፣ በፍጹም አልነበሩም። ዮሴፍና ማርያም አልነበሩም የሚመጡት፣ ነገር ግን ቦዔዝና ሩት ነበሩ። ቦዔዝ ፈጽሞ በሩት ፍቅር ተጠምዶ ነበር። እንደሚመስለኝ ልክ እስኪሞት ድረስ በመብረቅ የተመታ ጥጃ መስሎ ነበር። ትንሿ ቤተልሔምም በሐሜት ተሞላች። ጥሩ ሐሜት ነበር። የተከበረው ወንደላጤ በፍቅር ወደቀ የሚል ነበር። እርግጠኛ ነኝ ወገኖቼ፣ ኑኃሚን ሩት ከማን ጋር ከእርሻው ቦታ ዘወትር ከሰዓት በኋላ እንደምትመላለስ መስኮቷን ከፍታ መመልከት ትችል ነበር፣ ወይም ደግሞ ችላለች። ሩት የተለየ አመጣጥ ስላላት ኑኃሚን አንድ ነገር ማድረግ እንዳለባት በሚገባ ታውቅ ነበር። ቦዔዝ በፍቅሯ ስለተጠመደ ሊቤዣት ፈለገ። ከሁለት ሺህ ዓመት በፊት ሊቤዥን የመጣ የሚወደን አዳኝ ስላለን ድንቅ ነው የሆነልን። እግዚአብሔር ስለዚህ ቃሉና ስለዚህ ድንቅ አሰራሩ የተመሰገነ ይሁን። ወገኖቼ እንግዲህ የምዕራፍ 2 ጥናታችን በዚህ ላይ ያበቃና አሁን ደግሞ ወደ ሩት ምዕራፍ 3 እንሸጋገራለን። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ መጽሐፈ ሩት ምዕራፍ 3ን ተመልከቱ። የዚህ የመጽሐፈ ሩት ምዕራፍ 3 አብይ ሐሳቡ በቦዔዛው ድማ ስለተከናወነው ነገር ማውሳት ነው። በቦዔዛው ድማ ስለ ተከናወነው ነገር መግለጽ ነው። በዚህ ምዕራፍ የምንመለከተው በቦዔዛው ድማ ስለ ተፈጸመው ጉዳይ ነው ብለናል። ከታሪኩ እንደምንመለከተው ሩት መብቴ ነው የምትለው ነገር አልነበራትም። ስለዚህ ጉዳይ ብዙ ያሰበችበት የምትመስለው ኑኃሚን ናት። ወዳጆቼ የዚህን ምዕራፍ ሐሳብ እንደሚገባ ለመረዳት ከተፈለገ በዚህ ስፍራ የምንመለከተውን ሦስተኛውን የሙሴን ሕግ መረዳት ይኖርብናል። ይህም ደግሞ በብዙ መልኩ እንግዳ ሊሆንብን ይችላል። በዚያ ዘመን የነበረው አውድማ ምን እንደሚመስልና ጠቀሜታውን መረዳት ይኖርብናል። ይህንን በተመለከተ ዘዳግም ምዕራፍ 25 ከቁጥር 5 እስከ 9 ያለውን ስፍራ ተመልከቱ። ዘዳግም ምዕራፍ 25 ከቁጥር 5 እስከ 9 ያለውን ስፍራ ልብ ብላችሁ ተመልከቱ። በዚህ ክፍል እንደምንመለከተው እንግዳና ያልተለመደ ሕግ እንደሚሆንብን አውቃለሁ። ለዚህ ቃል በምሳሌ የተደገፈ ታሪካዊ ገለጻ ሊሰጠን የሚችለው መጽሐፈ ሩት ብቻ ነው። ሕጉ በተግባር የሚተረጎመው ደግሞ አንድ ሰው ልጅ ሳይወልድ ሲሞት ነው። በሙሴ ሕግ መሠረት አንድ ሰው ልጅ ሳይወልድ ከሞተ የሟቹ ሚስት ከወንድሞቹ አንዱን አግብታ ልጅ መውለድ ነበረባት። አላገባም ካላትም ፍርድ ቤት የመክሰስ መብት ነበራት። አሁን ደግሞ አሻፈረኝ አላገባም ካላት ደግሞ በሕዝብ ፊት ታዋርደዋለች። ሰው በባህሪው ወገኖቼ በሕዝብ ፊት መዋረድን አይፈልግም። እንግዲህ ሕጉ ልጅ አልባ የሆነችውን ሴት ባለመብት ያደርጋታል ማለት ነው። ከሞተው የባሏ ወንድሞች አንዱን ማግባት መብት አላት። ለሟቹ ባሏ ዘር መተካት እንደ አንድ ግዴታ ይቆጠራል። ይህ አሰራር ቤተሰባዊ ትስስር በመፍጠር ረገድ ከፍተኛ አስተዋጽኦ ሊኖረው እንደሚችል አስባለሁ። እግዚአብሔር ወገኖቼን ያደረገው የሴትን መብት ለማስጠበቅ ነበር። መጽሐፍ ቅዱስ ለወንዶች አድሎ የሚያደርግ መጽሐፍ ነው ሲባል ብዙ ጊዜ ሰማለሁ። ያስገርመኛል፣ ያሳዝነኛል። ይሁን እንጂ እንደዚያ የሚሉት መጽሐፍ ቅዱስን በሚገባ ባለማንበባቸው እንደሆነ ደግሞ ይገባኛል። እግዚአብሔር ወገኖቼ ለእስራኤላውያን የፓለስቲናን ምድር ሰጥቷቸዋል። ለእያንዳንዱ ነገድ እንዲሁም ለእያንዳንዱ ቤተሰብ ተመጣጣኝ የርስት ድርሻ ተሰጥቶታል። እያንዳንዱ ቤተሰብ የራሱ ርስት አለው። ቀደም ብለን እንደተመለከትነው አንድ ቤተሰብ በተለያዩ ምክንያት ርስትን ሊያጣ ይችላል። ይሁን እንጂ የኢዮቤልዩ ዓመት ሲመጣ የተወሰደ ርስት ሁሉ ወደ ዋናው ባለቤት ይመለሳል። ባሏ የሞተባት ሴት ግን ባለ ርስቱ ልታገባ ትችላለች። ስለዚህም ርስቱ ከጇ እንዳይወጣ ህጉ ምን ያህል እገዛ እንዳደረገላት እንመለከታለን። ሴቲቱን የሚያገባት በጣም የቅርብ ዘመድ ስለሆነ ርስቱ ከቤተ ዘመድ ወይም ከነገዱ እጅ አይወጣም። ይህ ህግ በዚህ ዘመን ላለነው ሰዎች እንግዳ ሊሆንብን ይችላል። በዚያ ዘመን ግን በእስራኤል ሲሰራበት የነበረ ነው። ተመልከቱ ወገኖቼ፣ ሩት የሙት ሚስት ናት። ከሟቹ የወለደችው ልጅም አልነበራትም። እርሷና ኑኃሚን በጣም ደሆች ከመሆናቸው የተነሳ የባሏን ንብረት እጇ ማድረግ አልቻለችም። ቦኤዝ የቅርብ ዘመድ ስለነበር ሩትን ማግባት የነበረበትም እርሱ ነበር። ሆኖም ይህን በተመለከተ እርሷ ምንም ማድረግ አትችልም ወይም ደግሞ አይችልም። እንዲያገባት መጠየቅ የሩት ፈንታ ነበር። ስለዚህ እንዲያገባት እንድትጠይቀው አማቷ ኑኃሚን ሩትን እያነሳሳች ነው። በዚህ ምዕራፍ ወገኖቼ ከተለመደው ሁኔታ ወጣ ያለ ነገርን እናያለን። ይህም በሚገባ መረዳት ከተፈለገ በዚያ ዘመን ስለነበረው ያውድማ ሁኔታ መረዳት ይኖርብናል። እነዚህ ሰዎች ገበሬዎች ናቸው። አብዛኛው የሕጉ ክፍል ደግሞ ከግብርና ጋር የተያያዘ ነው። የሙሴ ሕግ ለሕዝቡ ብቻ ሳይሆን ለመሬቱ ይዞታም ጭምር ነበር የሚያገለግለው። ለዚያ አካባቢ ተግባራዊ ሊሆን በሚችልበት መልኩ ነበር ሕጉ የተሰጣቸው። ስለዚህም አሁን እየተመለከትን ያለነው ሕግ በዚያ ዘመን ከተለመደው የአውድማ አሰራር ጋር የተያያዘ ነው። ብዙውን ጊዜ አውድማ የሚሆነው ኮረብታማ ቦታ ላይ ነበር። ኮረብታማ ቦታ ላይ የሚደረገውም ነፋሱ ገለባውን እንዲወስደው ነው። የወይን መጥመቂያ የሚዘበጋጀው ግን ከኮረብታ ግርጌ ነበር። ይህም በኮረብታው የሚበቅለውን የወይን ፍሬ በቀላሉ ወደ መጥመቂያው ለማጓጓዝ እንዲያመቻቸው ታስቦ የተዘጋጀ ነው። ሁላችንም ማስታወስ እንደምንችለው ጌዲዮን እህል ይወቃ የነበረው በወይን መጥመቂያው ነበር። ይህም ከዘራፊዎቹ ሚዳማውያን ለመደበቅ ያደረገው ሙከራ ነበር። በዚህ ሁኔታ እያለ የእግዚአብሔር መልአክ ተገለጠለትና አንተ ጽኑ ኃያል ሰው አለው። መሳፍንት ምዕራፍ 6 ቁጥር 12ን ልብ በሉና ተመልከቱ። መጽሐፈ መሳፍንት ምዕራፍ 6 ቁጥር 12ን ልብ ይሏል። በዚህ አባባል ጌዲዮን ሳይገረም አልቀርም። ምናልባትም እኔ አንድ ተራፈሪ እንጂ ጽኑና ኃያል ሰው አይደለሁም ሳይል አይቀርም። እንደ እውነቱ ከሆነ ወገኖቼ ጌዲዮን ፈሪ ነበር። ይሁን እንጂ ለርሱ እስከተሰጠ ድረስ እግዚአብሔር በፈሪዎች እንኳ መጠቀም ይችላል። አስተዋላችሁ? ለርሱ እስከተሰጠ ድረስ እግዚአብሔር በፈሪዎች ሰዎች እንኳን መጠቀም ይችላል። እጅግ ያስገርመኛል። ጌዲዮን ሙሉ በሙሉ ራሱን ለእግዚአብሔር አሳልፎ በመስጠቱ በ300 ሰዎች ብቻ ሚዳማውያንን ድልን ማድረግ ይችላል። ይህ ደግሞ በዚህ ዘመን ላለነው ብዙዎች ማበረታቻ ሊሆነን ይችላል። ምንም እንኳ የሩት ታሪክ የተፈጸመው መሳፍንት እስራኤልን ያስተዳድሩ በነበረበት ዘመን ቢሆንም ሕዝቡ አካሄዳቸውን ከእግዚአብሔር ጋር ያስተካከሉበትም ጊዜ ነበር። በዚያ ዘመን ኃይለኛ ረሃብ ተከስቶ ነበር። ይህም የእግዚአብሔር ቅጣት እንደ ነበር ነው ብዙዎች የሚስማሙበት። በኋላ ግን እግዚአብሔር ሕዝቡን እንደ ጎበኘ እንጀራም እንደ ሰጣቸው ኑኃሚን ሰማች። ይህም ማለት ሕዝቡ ወደ እግዚአብሔር የተመለሱበት ወቅት ነበር የምንለውም በዚህ ምክንያት ነው። ለእስራኤል የሰላምና የብልጽግና ዘመን መጥቶላታል። እንግዲህ አውድማው ኮረብታ ላይ እንጂ ከተራራው ግርጌ አይሆንም። እህሉ ከታጨደ በኋላ ወደ አውድማው ይወሰዳል። በመንሽ የሚበተነው እህል በነፋስ አማካይነት ፍሬውና ገለባው እንዲለይ ይደረጋል። ነፋሱ እስካለ ድረስ እስከ እኩለ ሌሊት እንኳን ቢሆን ሰዎቹ ስራቸውን ይቀጥላሉ። ገለባው በነፋስ ኃይል ይበተናል፣ እህሉ ግን አውድማው ላይ ይሆናል። ነፋሱ ሲቆም ደግሞ በዚያው በአውድማው አካባቢ ሃይማኖታዊ በዓልን ያደርጋሉ። ቤተሰቡ ሁሉ ተሰብስቦ እዚያው አውድማ ላይ ያድራል። ይህም የሚሆነው እህሉን ከዘራፊዎች ለመጠበቅ ምጭምር ነው። በቂ መከር ስለሰጣቸው እግዚአብሔርን የሚያመልኩበትና የሚያመሰግኑበት ለአምላካቸው ዝማሬ የሚያቀርቡበት ጊዜ ይሆናል። ሩት ምዕራፍ 3 ቁጥር 1 እስቲ እንመልከት። እንዲህ ይላል፣ አማቷ ኑኃሚን አለቻት፣ ልጄ ሆይ መልካም እንዲሆንልሽ እረፍት አልፈለግሽምን አለቻት። አድማጮቼ ሩት ጭምትና ረጋ ያለች ሴት እንደሆነች ኑኃሚን አስተውላለች። ምንም እንኳን በደንቡ መሰረት ባሏ መሆን ያለበት ሰው ቢሆንም በዚህ መብቷ አልተጠቀመችም። ቦዔዝ ሩትን እንደሚወዳት ኑኃሚን ተረድታለች። ስለዚህ ምረፍትን ትፈልግ እንደሆነ ኑኃሚን ሩትን ትጠይቃታለች። እዚህ ላይ ረፍት የተባለው ጋብቻ ነው። የልጆቿ ሚስቶች በሞዓብ አገር እንዲቀሩና በባሎቻቸው ቤት እንዲያርፉ ኑኃሚን ስትናገር የተመለከት ነው። ገና ከመጀመሪያውኑ ነበር። በዚህ ምክንያት ነበር እረፍትን እንደምትመኝላት ለሩት የምትነግራት። አለፍ ብለን ሩት ምዕራፍ 3 ቁጥር 2ን እናንብብ። አሁንም ከገረዶቹ ጋር የነበርሽበት ቦዔዝ ዘመዳችን አይደለምን? ኖርሱ በዛሬ ሌሊት ባውድማ ላይ ገብሱን በመንሽ ይበትና አልትላታለች። ቦዔዝ አንቺ መበጀት የሚችል ዘመዳችን ነው፣ በደንቡ መሰረት ባልሽ እንዲሆን ለመጠየቅ መብታለሽ ነው የምትላት። ቁጥር 3 ልብ በሉ። እንግዲህ ታጠቢ፣ ተቀቢ፣ ልብስሽን ተላበሺ፣ ወደ አውድማው ሙረጂ፣ ነገር ግን መብሉንና መጠጡን እስኪጨርስ ድረስ ለሰውየው አትታይው ትላታለች። እዚህ ላይ ሃይማኖታዊ ባህል እስኪያበቃ ድረስ መቆየት እንዳለባት ነው የምትነግራት። ሩት ይህ ሰው ባልሽ መሆን ያለበት ሰው ነው፣ ስለዚህም ያንቺ ባል ለማድረግ በመብትሽ ተጠቀሚ ነው የምትላት። ሩት ግን ሰውየውን የግሏ ለማድረግ ምንም እርምጃ ስትወስድ አይታይም። ስለዚህም ኑኃሚን አንዳንድ መመሪያዎችን ስትሰጣት እናያለን። አራት ነገሮችን እንድታደርግ ስትነግራት ነው የምንመለከተው። እነዚህ አራት ነገሮች አንድ ወደ ክርስቶስ መምጣት የሚፈልግ ኃጢአተኛ ሊወስዳቸው የሚገቡ እርምጃዎች እንደሆኑ አስባለሁ። የመጀመሪያው ታጠብ የሚል ነው። ሐዋርያው ጳውሎስ መልእክት ወደ ቲቶ ምዕራፍ 3 ቁጥር 5 እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ሥራ አይደለም ይላል። መልካም ሰውና በጣም ሃይማኖታዊ ለነበረው ለኒቆዲሞስ ጌታ የተናገረውም ይህንኑ ነበር። ሃይማኖታዊ እንደሆነ ታስባለህ፣ ሃይማኖትህ ግን የትም ሊያደርስ አይችልም። መንፈሳዊ መታጠብ ያስፈልጋል። ለአዲስ ልደት በሚሆነው መታጠብ መንፈስ ቅዱስ መታደስ አለብህ፣ ዳግም መወለድ አለብህ ነበር ያለው። ዮሐንስ ምዕራፍ 3 ቁጥር 7ን ተመልከቱ። ዮሐንስ ወንጌል ምዕራፍ 3 ቁጥር 7ን ይመለከቷል። ወገኖቼ እኛም ወደ መንግሥት ሰማያት ለመግባት ከፈለግን ዳግም መወለድ ይኖርብናል። አንድ ጊዜ አንድ ሰው ጆን ዌስሊን ለምንድን ነው ሁልጊዜ ዳግም መወለድ አለባችሁ እያልክ የምትሰብከው በማለት ላቀረበለት ጥያቄ ሲመልስ፣ ምክንያቱም ዳግም መወለድ ስላለባችሁ ነው ነበር ያለው። በኢየሱስ ክርስቶስ አዲስ ፍጥረት ካልሆን በቀር መዳን አንችልም። በቃ እውነቱም ይሄ ነው። ወደ እግዚአብሔር መንግሥት መግባት አንችልም። መንፈስ ቅዱስ እንደገና ካልተወለድን በቀር እኔና እናንተ ለመንግሥተ ሰማይ የምንመች ሰዎች አይንሆንም። ኑኃሚን ሩትን ታጠቢ የምትላትም በዚህ ምክንያት ነው። በከባድ ሥራ ስትደክሚ ነበር፣ እስቲ አሁን ደግሞ ታጠቢ ትላታለች። በሁለተኛ ደረጃ ደግሞ የመጀመሪያው መታጠብ ነው ብለናል። በሁለተኛ ደረጃ ደግሞ ኑኃሚን ሩትን ተቀቢ ነው የምትላት። አስተዋላችሁ? መጀመሪያ ምን አለቻት? ታጠቢ አለቻት። በሁለተኛ ደረጃ ደግሞ ተቀቢ አለቻት። አስተውሉ ወዳጆቼ፣ የመጀመሪያ ባሏ ከሞተ ወዲህ ሩት ምንም አይነት ቅባት ተቀብታ አታውቅም። ማንንም ለመማረክና ለመሳብ ሙከራ አድርጋም አታውቅም። አሁን ግን አይኑን የጣለባት መኖሩን ተረታለች። ስለዚህ መልካሙንና ጣፋጩን ሽቱ እንድትቀባ እሩትን ትመክራታለች። ይህ ክርስቲያናዊ ልምምዳችንን ያመለክታል። እኔና እናንተ ከእግዚአብሔር ቤተሰብ ስንወለድ ሕፃናት ሆነን ነው የምንወለደው። በኋላ እያደግን ስንመጣ መለኮታዊነትን መረዳት እንጀምራለን። ቅዱስ መጽሐፍ አማኞች ስለተቀበሉት ቅባት የሚናገረው ነገር አለ። አንደኛ ዮሐንስ ምዕራፍ 2 ቁጥር 20ን ተመልከቱ። እናንተም ከቅዱሱ ቅባት ተቀብላችኋል ሁሉንም ታውቃላችሁ ይላል። ይህም ማለት እነቱን ሁሉ የሚያስተምረን የእግዚአብሔር መንፈስ ነው ማለት ነው። ሁላችንም ከእግዚአብሔር መንፈስ መማር አለብን ማለት ነው። የእግዚአብሔርን ቃል መረዳት የምንችለው በዚህ መንገድ ብቻ ነው። የእግዚአብሔር መንፈስ ሊያስተምረን ይገባል። ይህ ደግሞ በዚህ ዘመን የተዘነጋ ጉዳይ ሆኗል። መጽሐፍ ቅዱስ በእግዚአብሔር መንፈስ መሪነት የተጻፈ መጽሐፍ ነው ወይስ አይደለም የሚል የጦፈ ክርክር በስነ መለኮት ምሁራን አካባቢ ይካሄዳል ወይም ደግሞ ይነሳል። መጽሐፍ ቅዱስ ወገኖቼ በእግዚአብሔር መንፈስ አነሳሽነት የተጻፈ መሆኑን መቀበል በጣም ይጠቅማል። ይሁን እንጂ መጽሐፍ ቅዱስ የእግዚአብሔር ቃል ነው ይላልን ግን ምንም ተጠቃሚዎች ላንሆን እንችላለን እንዴት ትሉኝ ይሆናል። ይህን መጽሐፍ በአእምሮች ሎታችን ብቻ ልንረዳው አንችልም። እርግጥ ነው አንዳንድ አቆችን ልንረዳ እንችላለን። አንዳንድ በአእምሮ ሊደረስባቸው የሚችሉ ነገሮችን ልንረዳ እንችላለን። መንፈሳዊውን እውነት የሚያስተምረን ግን የእግዚአብሔር መንፈስ ብቻ ነው። በአንደኛ ቆሮንቶስ ምዕራፍ 2 ከቁጥር 9 እስከ 10 ባለው ስፍራ ላይ ጳውሎስ አይን ያላየችው ጆሮም ያልሰማው በሰውም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ ለኛ እግዚአብሔር በመንፈሱ በኩል ገለጠው ይላል። የእግዚአብሔር መንፈስ ወዳጆቼ ሊያስተምረን ይችላል። ወደ እውነቱ ሁሉ ሊመራንም ይችላል። የእግዚአብሔር መንፈስ አስተማሪያችን ሲሆን ምንኛ ደስ የሚያሰኝ ነው። መንፈስም የእግዚአብሔርን ጥልቅ ነገርስ እንኳን ሳይቀር ሁሉን ይመረምራልና ለኛ እግዚአብሔር በመንፈሱ በኩል ገለጠው ይላል። ወገኖቼ ዳግም በተወለድንበት ጊዜ በእግዚአብሔር መንፈስ ተቀብተናል። አንደኛ ዮሐንስ ምዕራፍ 2 ቁጥር 27 አንደኛ ዮሐንስ ምዕራፍ 2 ቁጥር 27 እናንተስ ከርሱ የተቀበላችሁት ቅባት በእናንተ ይኖራል፣ ማንም ሊያስተምራችሁ አያስፈልጋችሁም። ነገር ግን የርሱ ቅባት ስለሁሉ እንደሚያስተምራችሁ እውነተኛም እንደሆነ ውሸትም እንዳልሆነ እናንተም እንዳስተማራችሁ በርሱ ኑሩ ይላል። እንዲህም ስለተባለ ሰባዊ መምህራን ወይም ሰባዊ ዕውቀት አያስፈልገንም ማለት አይደለም። እኔና እናንተ ከእግዚአብሔር መንፈስ የተማሩትን መልሰው ለሌሎች የሚያስተምሩ ታላላቅ የእግዚአብሔር ሰዎች ተጠቃሚዎች እንደሆን እናውቃለን። እግዚአብሔር ዛሬም ቢሆን ለቤተ ክርስቲያን አስተማሪዎችን እየሰጠ ነው። ይሁን እንጂ የእግዚአብሔር መንፈስ መምህራችን ካልሆነ በቀር በዓለም ያሉ ታላላቅ አስተማሪዎች ወይም ታላላቅ የዕውቀት ተቋማት የሚያስፈልገውን ብርሃን ሊሰጡን አይችሉም። ይህ ደግሞ የዘላለም እውነት ነው። ይህንን የግድ መቀበል ይኖርብናል። ለሩት የተሰጣት ወገኖቼ ሦስተኛ መመሪያ ደግሞ ልብስሽንም ተላበሺ የሚል ነው። የመጀመሪያው ታጠቢ የሚል ሲሆን ሁለተኛው ህግ ደግሞ ተቀቢ የሚል ነው። ሦስተኛው ደግሞ ምን ይላል? ልብስሽንም ተላበሺ የሚል ነው። እኔና እናንተም ወደ ክርስቶስ ስንመጣ እንደ አዳኝ ስንቀበለው እርሱ ጽድቃችን ይሆናል። ኃጢአታችን ይቅር ማለት ዳግም መወለድ የእግዚአብሔር ልጆች እንድንሆን ማድረግ ብቻ ሳይሆን የእርሱ ጽድቅ ጽድቃችን ይሆናል። ቅዱሳት መጻሕፍት የጽድቅ መጎናጸፊያ የሚሉትም ይህንን ነው። ሮሜ ምዕራፍ 3 ቁጥር 22 ደግሞ እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው፣ ልዩነት የለምና በማለት በአስደናቂ ሁኔታ ይገልጸዋል። ጳውሎስ እንደሚናገረው ኃጢአተኛውን የሚያሸንፈው የጽድቅ መጎናጸፊያ ነው። የእርሱ ጽድቅ ጽድቃችን ስለሚሆን እግዚአብሔር በእኛ ውስጥ የሚመለከተው ክርስቶስን ነው። በእርሱ ፊት በልጁ በኢየሱስ ክርስቶስ አማካይነት የተወደድነን ይላል። ኤፌሶን ምዕራፍ 1 ቁጥር 6ን ልብ በሉ። ዛሬ ያለን እንዲህ ያለ የጽድቅ መጎናጸፊያ ነው። የዛሬ ትምህርታችን በዚህ ላይ ያበቃል። ደህና አደሩ።